አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያና የኤርትራ የሰላም ግንኙነት፣ የኢትዮጵያ የባህር ኃይል ግንባታ እቅድ፣ የደቡብ ሱዳን የሰላም ስምምነት የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የኤምኤስኤን ኒውስ ኢትዮጵያና ኤርትራ ከሃያ ዓመታት በኋላ ለመጀመሪያ ጊዜ እየተነጋገሩ ነው። ኢትዮጵያውያን የኤርትራን መልክተኞች ቀይ ምንጣፍ አንጥፈው በአበባ ጉንጉን በትግርኛና በአማርኛ በተጻፉ መፈክሮችና በሙዚቃ ተቀብሏቸዋል ይላል። የኢትዮጵያና የኤርትራ ግንኙነት ከድንበር በላይ ነው። በሁለቱም አገሮች መካከል ሰላም ሲመጣ መላ ምስራቅ አፍሪካን ይጠቅማል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም መናገራቸውን የኤምኤስኤን ዘገባ ጠቅሷል። በአዲስ አበባ ጉብኝት መደረጉ መልካም ነው፣ ነገር ግን ወደ ሰላም የሚያመራ የመጀመሪያ እርምጃ ነው ይላሉ የፖለቲካ ተንታኞች።
ስለምን እንደሚነጋገሩ የምናውቀው ነገር የለም። ይሁንና የኤርትራ መልክተኞች አዲስ አበባ መግባታቸው ራሱ ጠቃሚ ነው፣ ሁለቱን ሀገሮች ወደ አውንታዊ ጎዳና እንዲያመሩ ይረዳል ሲሉ የኤርትራን ፖለቲካ የሚያጠኑት ሚኬል አሮንግ ገልጸዋል። ሚኬል አሮንግ አያይዘውም ከዚህ ቀደም በሁለቱ ሀገሮች መካከል ግጭት ስላስነሳ ጉዳይ ለመነጋገርና ድርድር ለመጀመር ጥረት ለማድረግ የኤርትራ መልክተኞች አዲስ አበባ የሄዱት የባድመ የድንበር ውጊያ በተጀመረበት በ1998 ዓ.ም ነበር። ኤርትራውያኑ ልዑካን ታዲያ ባልተጠበቀ ሁኔታ ሹልክ ብለው ወጡ ማለታቸውን ኤምኤስኤን ኒውስ አውጥቷል።
ጠቅላይ ሚኒስትር አብይ አህመድ ለውጥ የማምጣት ፍላጎት እንዳላቸው፣ ከውስጥና ከውጭ ተጽዕኖ እንዳለባቸው፣ ከኤርትራ ጋር ያለው ችግር መፍትሄ እንዲያገኝ ከአውሮፓ ህብረትና ከዩናይትድ ስቴትስ ተጽዕኖ እየተደረገባቸው መሆኑን ሚካላ ሮንግ መናገራቸውን ዘገባው ጠቅሷል። የኤርትራውን ፕሬዝደንት ስልጣን ላይ ያቆየው የድንበሩ ግጭት ነው። ሰላም ከተገኘ ግን ፕሬዝደንቱ ለውጥ እንዲያደርጉ ተጽዕኖ ሊደረግባቸው እንደሚችል የፖለቲካ ተንታኞች ይናገራሉ። ገደብ የሌለው ወታደራዊ አገልግሎት እንዲቆም፣ መድብለ ፓርቲ እንዲኖር የሚፈቅደው ህገ መንግስት ተግባራዊ እንዲሆን ጥያቄ ሊቀርብ ይችላል።
ለዚያን ያህል ጊዜ በጠላትነት የቆዩት ሀገሮች ከመቀጽበት ሊተማመኑ እንደማይችሉ በአፍሪካ ቀንድ ጉዳይ ጠቢብ ማርቲን ፕላውት ጠቁመዋል። ስለሆነም የመጀመሪያው እርምጃ የመተማመን ሁኔታ መፍጠር መሆኑን ፕላውት ሲያስረዱ፣ የአፍሪካ ህብረት በአልጀርስ የሰላም ስምምነት የታዛቢነትና የአስተባባሪነት ሚና ስለነበረው የመተማመን ሁኔታን በመፍጠር ረገድ ትልቅ ሚና ሊጫወት ይችላል ማለታቸውን የኤንኤስኤን ኒውስ ድረገጽ ዘግቧል።
የቢቢሲ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ በአሁኑ ወቅት በየብስ የተከበበችው ኢትዮጵያ ለምን መልሳ የባህር ኃይል ለመገንባት እንደፈለገች ያትታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በቴሌቪዥን ባደረጉት ንግግር ከአፍሪካ ጠንካራ ከሆኑት የየብስና የአየር ኃይል አንዱ መስርተናል፣ ለወደፊትም የባህር ኃይል መገንባት አለብን ብሎ እንደነበር የቢቢሲው ዘገባ ጠቅሷል። ዘገባው አያይዞም ጠቅላይ ሚኒስትሩ ይህን ይበሉ እንጂ ይህ እቅድ እንዴት እውን እንደሚሆን አልገለጹም። ይሁንና ኢትዮጵያ ከቅርብ ጊዜያት ወዲህ የባህር በር ካላቸው ጎረቤት ሀገሮች ጋር ስምምነት በማድረግ ላይ ያለችው አንድ የጀመረችው ነገር እንዳለ ያመላክታል ይላል።
ኢትዮጵያና ኤርትራ ከተዋጉ ወዲህ ኢትዮጵያ እንደ ድሮው የኤርትራን ወደቦች ለመጠቀም ስለማትችል ሌላ አማራጮች መፈለግ ስለነበረባት ነው በቅርቡ በጅቡቲ ወደብ የአክሲዮን ድርሻ ለመግዛት ስምምነት ፈረመችው። ኢትዮጵያ ወደ ውጭ ከምትልካቸውና ከምታስገባቸው እቃዎች 95% የሚተላለፉት በጅቡቲ ወደብ በኩል መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አዲስ አበባ 759 ኪሎ ሜትር ርቀት ባለው የሐዲድ መስመርም በኩል ከዶር አሌ ወደብ ጋር የተገናኘች መሆኗን ዘገባው ጠቅሷል። የባቡር ሐዲዱ ከወደቡና ወደ ባቡሩ የሚዘዋወሩትን ጭነቶች ብዛት ከፍ ማድረጉን በጅቡቲ ወደብ ካለው የጭነት እንቅስቃሴ ቢያንስ 70% የኢትዮጵያ መሆኑን የቢቢሲ ዘገባ ጠቅሷል።
የመንግስት ይዞታ የሆነው የኢትዮጵያ የጭነትና የሎጂስቲክስ አገልግሎት ኃላፊ ሮባ መገርሳ አከዋቅ ጅቡቲ በውጭ ሀገራት የባህር ቁጥጥር ስር መሆኗን እንዳሳሰባቸው ለብሉምበርግ የዜና አገልግሎት ተናግረው እንደነበር የቢቢሲ ዘገባ አውስቶ ዩናይትድ ስቴትስ፣ ቻይና፣ ጃፓን እና ፈረንሳይ ጅቡቲ ውስጥ ወታደራዊ ሰፈር እንዳላቸው ገልጿል። ለወደፊቱ ጅቡቲ ስለ መጻኢ እድሏ ራሷ ለመወሰን የማትችልበት ደረጃ ላይ ልትደርስ እንደምትችል በመገንዘብ ያሳስበናል ሲሉም አቶ ሮባ መናገራቸውን ዘገባው ተክሷል። የባራይል መመስረቱ የጸጥታ ሁኔታው አሳማኝ ባልሆነ የቀይ ባህር አካባቢ 11 የኢትዮጵያ የንግድ መርከቦችን ለመጠበቅም ሊረዳ እንደሚችል ባለስልጣኑ መጠቆማቸውን ዘገባው አክሏል።
በአሁኑ ወቅት 11 የኢትዮጵያ የንግድ መርከቦች የሚገኙት ጅቡቲ ሲሆን በፋርስ ባህረ ሰላጤ ሀገሮች በህንድ ንዑስ አህጉር፣ ቻይና፣ ኮሪያ፣ ጃፓን፣ ሲንጋፖር፣ ደቡብ አፍሪካ እና ኢንዶኔዥያ ወደሚገኙት ወደቦች ይንቀሳቀሳሉ። ኢትዮጵያውንም ቢሆን የሲቪል የባህር ጉዳይ ተቋም አላት። ይኸው ተቋም በየአመቱ ከ500 በላይ የማሪን ኢንጂነሮችን እና የኤሌክትሮ ቴክኒካል ኦፊሰሮችን ያሰለጥናል። አሁን ደግሞ በየአመቱ ከ1000 በላይ ኦፊሰሮችን የማሰልጠን እቅድ አለው። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የወደብ ተደራሽነትን ለማስፋትና ለአገልግሎት የሚከፈለው ወጪ ዝቅ እንዲል የፖርት ሱዳን ተደራሽነት ለማግኘት ከሱዳን ጋር ውል ተፈራርመዋል። ኢትዮጵያ ቀደም ሲልም ከሶማሊላንድ የበርበራ ወደብ ጋር የ19% ድርሻ ለማግኘት ተስማምታለች ሲል የቢቢሲ ድረገጽ ላይ የወጣው ዘገባ ጠቅሷል።
አሶሺየትድ ፕሬስ የዜና አገልግሎት በበኩሉ የደቡብ ሱዳን ተዋጊ ወገኖች በዘላቂነት ተኩስ ለማቆም መስማማታቸውን ዘግቧል። የደቡብ ሱዳን መንግስትና የተቃዋሚዎች መሪ ሪክ ማቻር ባለፈው ረቡዕ የፈረሙት ስምምነት በ72 ሰዓታት ውስጥ ተግባራዊ እንደሚሆን ታውቋል። የአገሪቱ ዜጎች ግን በዚህ ስምምነት መጽደቅ ላይ ጥርጣሬ ማንጸባረቃቸው እንዳልቀረ የአሶሺየትድ ፕሬስ ዘገባ ጠቅሷል። ፕሬዝዳንት ሳልቫ ኪር እና የተቃዋሚው መሪ ሪክ ማቻር ካርቱም ሱዳን ላይ ፊት ለፊት ተገናኝተው ከተነጋገሩ በኋላ የሰላሙ ስምምነት እንደተፈረመ የደቡብ ሱዳን መንግስት ማረጋገጡን ዘገባው አውስቷል።
ሁለቱም ወገኖች ወደ 2 ዓመታት ከሚጠጋ ጊዜ በኋላ ባለፈው ሳምንት አዲስ አበባ ተሰብስበው ነበር። አዲሱ ስምምነት ለሰብአዊ ረድኤት መንገድ እንዲከፍት፣ እስረኞች እንዲፈቱ፣ ወታደራዊ ኃይሎች እንዲወጡ ጥሪ እንደሚያደርግ ታውቋል። የአፍሪካ ህብረትና የምስራቅ አፍሪካ ክልላዊ ወታደራዊ ኃይሎች የተኩስ ማቆሙ ስምምነት መተግበሩን እንደሚከታተሉ ተገልጿል። ደቡብ ሱዳን በ3 ዓመታት ውስጥ ለምርጫ እንደምትዘጋጅም ዘገባው ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።